ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ የሚያስተላልፈውን ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ሰኔ 9 2010 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። በዓለም ዜናዎች ዝግጅታችንን እንጀምርና ወትሮ አርብ ምሽት የሚቀርበውን እሰጥ አገባ እናስከትላለን።
ይህንን ቁስል ለማዳን ምን ይባላል አባባል አለ፣ ታይም ሄልስ ይባላል። ማለት ጊዜ ነው የሚያድነን። ሁላችን ቁስላችንን ተጠግኖ አየር ንፋስ ሲያገኝ ሁሉም ጊዜውን አግኝቶ ከራሱ ጋር የተነጋገር እየተመካከር ሀሳብ የተለዋወጠ ሁለቱም ህዝብ እየዳነ ይመስለኛል። አሁን ወቅቱ
አሁን እንግዲህ እኔ የሚመስለኝ ወደፊት እንመልከት። በጠረፉ አካባቢ የሚኖሩ ሰዎች በፍጹም መነካት ያለ ለምን የሁለቱ አገር ዜግነት አንሰጣቸውም? ብዙ መፍትሄ እኮ ሊመጣ ይችላል። ማንም ሰው ከዛች መሬቱ ከህይወቱ ከያት ቅድማ ያት ከነበረባት መንደር ለምን ነው የሚፈናቀለው? አይፈናቀልም።
ቀደም ያሉት ዶክተር ብሩክ ኃይሉ የኢትዮጵያ ተወላጅ የፖለቲካ ሳይንስ ፕሮፌሰር፣ የኋለኛው ዶክተር ተስፋ ማርያም መሀሪ የኤርትራ ተወላጅ የኢኮኖሚክስ መምህር ናቸው። በዝግጅታችን ጠብቋቸው። ምሽቱን የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ዝግጅታችንን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛችኋለን። አሁን ወደ ዓለም ዜና እንለፍ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማቀርብላችሁ ሰሎሞን አባተ ነኝ። አረና ለሉዓላዊነትና ዲሞክራሲ የጠራው የተቃውሞ ሰላማዊ ሰልፍ ዛሬ መቀሌ ከተማ ላይ ተካሂዷል። ዓለም ፍስሐ ሰልፉን ተከታትሎ ተከታዩን ዘግቧል።
መሬታችን የሚሸጥ መንግስት መንግስታችን አይደለም። መንግስት ከዳ፣ መሬትና ህዝብ ቸብችበዋል። ጀግኖቻችን አይካዱም፣ ህዝባችን አይካድም፣ ሰማዕታት አይካድም የሚሉ የተለያዩ መፈክሮች እያሰሙ ነው የዞሩት ሰልፈኞች። ከሮማናት አደባባይ ወደ ዘስላሴ አደባባይ፣ ከዛም በሀውዜን አደባባይ አድርገው ወደ ሮማናት አደባባይ ነው የተመለሱት። የአልጀር ስምምነት ቀደም ሲል ሻዕቢያ የሻረውና ያፈረሰው ህገወጥ ውል ነው። ህዝባችንና መሬታችን በመስጠት የምናገኘው ሰላም የለም። ህገ መንግስት የጣሰ የኢህአዴግ ስራ አስፈጻሚ ኮሚቴ ውሳኔ በጽኑ እናወግዛለን የሚሉ መፈክሮች ይዘው ሰልፋቸው ሲያጠናቅቁ የአረና የህዝብ ግንኙነት ኃላፊ አቶ አንዱም ገብረስላሴን አነጋግሪያቸው ነበር።
ሰላማዊ ሰልፉ በህዝብ ጥረት የተካሄደ ነው። የመቀለ መስተዳድር ሰልፉ ህጋዊ ሆነ እያለ የጸጥታ ይሁን የመንገድ ትራንስፖርት ጥበቃ አላደረገም። ህብረተሰቡ በጣም ኃላፊነት ወስደ ነው ከኛ ጋር ሆነ ሰልፍ ያካሄደው።
አላማው
የኢህአዴግ ስራ አስፈጻሚ ኮሚቴ መሬታችንና ህዝባችን አሳልፈው ለመሸጥ የወሰነው ውሳኔ ለመቃወም ነው። ህዝባችን አሳልፈን አንሰጥም። የኢትዮ ኤርትራ የድንበር ኮሚሽን የወሰነው ፍትሃዊ አይደለም። ሻዕቢያም ያፈረሰው ጉዳይ ነው። በፈረሰ ውል ህብረተሰባችን የመተዳደር ግዴታ ያለውም የሚል ነው።
እናንተ ያሰማችሁ ድምጽ ለማን ነው?
በዋናነት አጀንዳ ያስያዘው ህወሓት ስለሆነ ይሄ ጉዳይ ለህወሓት ነው፣ ለኢህአዴግ ስራ አስፈጻሚ ነው፣ እንዲሁም ለኢትዮጵያ ህዝብም ነው። ከሰባ ሺህ ጀግኖች ልጆቹን የቀበረበት መሬት አሳልፎ እየተሰጠ ስለሆነ የኢትዮጵያ ህዝብም ይሄ ነገር አውቆ ከትግራይ ህዝብ፣ ከኢሮብ ህዝብ፣ ከባድመ ህዝብ፣ ከኩናማ ህዝብ አብሮ እንዲታገል ጥሪያችንን አስተላልፈናል።
ሲጀመር በጣም ጥቂት ሰዎች የጀመሩ ሰልፍ በየመንገዱ የነበሩ ሰዎችን እየታከሉበት ሰላማዊ በሆነ መንገድ ተጀምሮ በሰላም ተጠናቀቀ። ዓለም ፍስሐ ከመቀሌ
አመሰግናለሁ። ዓለም፣ ለተጨማሪ ድምፆችና መረጃ ሙሉውን ዘገባ ከዌብሳይታችንና ከፌስቡክ ገጻችን ታገኛላችሁ። በደቡብ ኢትዮጵያ ክልል ሦስት ከተሞች ውስጥ ላለፉት አምስት ቀናት በተጫሩና በተካሄዱ ግጭቶች 15 ሰዎች መገደላቸውን የክልሉን መንግሥት ጠቅሰው የሀገር ውስጥ መገናኛ ብዙሃን ዘግበዋል። ግጭቶቹ የተካሄዱት ወልቂጤ፣ ሐዋሳና ወላይታ ሶዶ ውስጥ ሲሆን በክልሉ ውስጥና በአዋሳኝ አካባቢዎች እየተከሰቱ ስላሉ ግጭቶች ከህዝብ ጋር ለመምከርና መፍትሄ ለመሻት በመጪው ሳምንት ወደዚያው እንደሚሄዱ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከእርስ በርስ ግጭት የሚያተርፉት የፖለቲካ ነጋዴዎች ብቻ ናቸው ሲሉ ጠቅላይ ሚኒስትሩ ማምሻውን ከሞቃዲሾ ጉብኝታቸው ሲመለሱ ተናግረዋል። የዚህ ዘገባ ዝርዝር እየተዘጋጀ ነው። እንደተጠናቀቀ በምሽቱ ስርጭታችን ይዤላችሁ መለሳለሁ። ጠቅላይ ሚኒስትር አብይ አህመድና የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ በሁለቱ ሀገሮቻቸው መካከል ያሉትን ወንድማዊ ግንኙነቶች ለማጠናከር ዛሬ ሞቃዲሾ ላይ ተስማምተዋል። ጠቅላይ ሚኒስትር አብይ ዛሬ ሞቃዲሾ አውሮፕላን ጣቢያ ሲደርሱ ፕሬዚደንት ፋርማጆ እዚያው ተገኝተው የተቀበሏቸው ሲሆን ቆንስላዎችንና የንግድ ቢሮዎችን ሁለቱም ሀገሮች ውስጥ መክፈትን ጨምሮ ዲፕሎማሲያዊና የንግድ ግንኙነቶቻቸውን ለማጠናከር እንዲሁም ሁሉንም ምጣኔ ሀብታዊ መሰናክሎችን ለማንሳት ወስነዋል። መሪዎቹ የሁለቱ መሪዎች ዋነኛ ዋነኛ ትኩረት የምጣኔ ሀብት እድገትና የሁለቱም ሀገሮች መዋዕለ ንዋይን ማስፋት ቢሆንም በማንኛውም ገጽታ የሚከሰት ሽብር ፈጠራን አውግዘው ሽብርተኝነትንና ድንበር ዘለል የጸጥታ ችግሮችን በጋራ ለመጋፈጥ ተስማምተዋል። ኢትዮጵያ በአፍሪካ ህብረቱ የሶማሊያ የሰላም ጥበቃ ኃይል ውስጥ 4200 ወታደሮችን አሰማርታለች። በየመኗ ሆዴዳ ከተማ ላይ ጥቃት ከከፈቱ አራተኛ ቀናቸውን ያስቆጠሩት ሳውዲ መራሽ ኃይሎች የከተማይቱን አይሮፕላን ጣቢያ ዛሬ መቆጣጠራቸውን የየመን ባለሥልጣናት አስታውቀዋል። ሩሲያ ውስጥ ሊደርስባቸው ይችላል ባለው የሽብር ፈጠራ ጥቃትና ማዋከብ ምክንያት ጎብኚዎች ወደ ሩሲያ ሊያደርጉ ያሰቡትን ጉዞ እንዲከልሱና እንዲያስቡ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሳስቧል። የስፓኝ የባህር ጠረፍ ጥበቃ ጓዶች 930 ፍልሰተኞችን ትናንትና ዛሬ ከሜዲተራንያን ባህር ላይ ማትረፋቸውን አስታውቀዋል። ጠረፍ ጠባቂዎቹ በ59 ትናንሽና በአየር የተወጠሩ ጀልባዎች የተሳፈሩ 507 ፍልሰተኞችን ያወጡት ከጅብራልታር መንደብ መሆኑንና አራት አስክሬኖችንም ማግኘታቸውን ገልጸዋል። የዜናው ሰዓት አብቅቷል። አብራችሁን ቆዩ። ጤና ይስጥልኝ።
የዓለም ዜናዎቹን አደመጥን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን እሰጥ አገባ። የኢትዮጵያና ኤርትራን የድንበር ውዝግብና እንዲሁም የመንግስት ድርጅቶችን ወደ ግል ይዞታ ለማዛወር የተያያዘውን ጨምሮ የኢትዮጵያ መንግስት የደረሰበትን ውሳኔ አስመልክቶ የህወሓት ማዕከላዊ ኮሚቴ ባለፈው ረቡዕ ያወጣው መግለጫ አሁንም በስፋት እያነጋገረ ነው። የምሽቱም እሰጥ አገባ በመግለጫው ይዘትና አንድምታ እንዲሁም በሌሎች በወቅቱ የፖለቲካ ርዕሶች ዙሪያ ትኩረት በማድረግ የሁለት ወገን እይታ የሚቃኝ ክርክር ነው እሰጥ አገባ ይዞ የቀረበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሐሙስ በመጀመሪያው ክፍል ምጥን ዝግጅቱ እልባት ካደረገበት ይሆናል የሚንደረደረው። በቅድሚያ ግን ሁለቱ ተከራካሪዎች ራሳቸውን የሚያስተዋውቁበትን ያስታውሰናል።
አመሰግናለሁ። አሉላ ሰለሞን እባላለሁ። ያው በዋሽንግተን ዲሲ ከተማ ነው የምኖረው። ማህበሬ የትግራይ ተወላጆች ማህበር በሰሜን አሜሪካ ነው። ዳይሬክተር ሆኜ ነው የምሰራው።
ጀዋር መሐመድ እባላለሁ። የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር።
አመሰግናለሁ። የተዳከመውን የአገሪቱን ምጣኔ ሀብት ለማንሰራራት በሚል የተወጠነው እርምጃ የመንግስት የልማት ድርጅቶችን ወደ ግል ለማዛወር የቀረበ ሀሳብ ጨምሮ በዚህም ላይ እስማማለሁ ይላል ህወሓት። ይህንንም እንስማና አስተያየቶቻችሁን እናስከትላለን።
ዴክ ስራ አስፈጻሚ ኮሚቴ አሁን የገጠመንን ኢኮኖሚያዊ ችግር ለመፍታት እንዲቻል ከመንግስት የልማት ድርጅቶች መካከል ቴሌ፣ ኤሌክትሪክ ማመንጫዎች፣ ሎጂስቲክስ እና የኢትዮጵያ አየር መንገድ ከፍተኛውን ድርሻ በመያዝ የግል ባለሀብቶችን ለማሳተፍ እንዲሁም የቀሩትን የልማት ድርጅቶች በከፊል ወይም በሙሉ ወደ ግል ይዞታ ለማስተላለፍ የወሰነው ውሳኔ ከፕሮግራማችንና ከፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተከወነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል
ነው የሚለው። እንደሰማችሁት ብዙም ሳይቆይ ግን የሚተችበትን ወይም ካፈጻጸሙ እስከ ቀረበበት ሁኔታ ድረስ የሚሄድ ዝርዝር እናያለን። በዝርዝር ውይይት ሳይደረግበትና መተማመን ሳይደረስበት ይላል የህወሓት መግለጫ እንደ ጉድለት የሚያየውን ሲያስረዳ፣
በኢትዮ ኤርትራ ዘላቂ ሰላም ጉዳይም ሆነ ከመንግስት የልማት ድርጅቶች ጋር በተያያዘ የተወሰኑ ውሳኔዎች ወደ ኢህአዴግ ምክር ቤት ሳይቀርቡ አጋር ድርጅቶች ሳይሳተፉበት እና የሚመለከታቸው አካላት በዝርዝር ሳይወያዩበት እንደ መጨረሻ ውሳኔ ተወስዶ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድመዋል። የኢትዮጵያ ብሔሮች ብሔረሰቦች እና ህዝቦች ከዳር እስከ ዳር በከፍተኛ ሀገር ፍቅር የተሳተፉበትና መስዋዕትነት የከፈሉበት ጉዳይ በዝርዝር ሳይወያዩበትና በቂ መተማመን ሳይደረስበት በሚዲያ ይፋዊ መግለጫ መሰጠቱ ህዝባችን ላይ ቅሬታ፣ ቁጣና መደነጋገር የፈጠረ በመሆኑ አንድ ሌላ ጉድለት ነው።
አቶ አሉላ፣
በኢኮኖሚው ዙሪያ ከኢህአዴግ ፕሮግራም የሚመነጭም ይመስለኛል። ቀደም ብሎ አሁን ብቻ አይደለም፣ በቅርብ ጊዜ በተካሄደው ግምገማ ብቻ ሳይሆን ወይም አሁን አገሪቱ ያለችበት የውጭ ምንዛሬ እጥረት ግምት ውስጥ ያስገባ አስቸኳይ ውሳኔ ብቻ ተደርጎ መወሰድ የለበትም። ቀደም ብሎ የመንግስት ሚና በሂደት እየቀነሰ የሚሄድበት አካሄድ እንደሚኖር ነው። አቶ መለስ ዜናዊ በህይወት እያሉም ይህንኑ ክሊርሊ በድርጅቱ ፕሮግራም ተቀምጧል። ምንድን ነው እሱም? የመንግስት ሚና በሂደት እየቀነሰ ይሄዳል። እነዚህ ትልልቅ ሜጋ ፕሮጀክቶችም የግል ባለሀብቶች በሼር መልክ ገብተው እንደሚሳተፉ የተቀመጠ አካሄድ አለ። ስለዚህ ከዚህ የወጣ ይሆናል የሚል እንትንም አልነበረኝም። እኔ ህወሓት ማዕከላዊ ኮሚቴ መግለጫ ይህንኑ የሚጻረር ይሆናል ብሎ የሚያስብ ሰው ከነበረ በመጀመሪያ እንደ ኢህአዴግ ያዘው ፕሮግራምም ያልተረዳ ነው ብዬ ነው የምወስደው። ነገር ግን አሁን ያለው አገሪቱ ያጋጠማት ችግር ከመፍታት አንጻር ሌሎች አማራጮችም እንዲሁም ዘላቂ መፍትሄ ከማምጣት ረገድ ኢህአዴግ ስራ አስፈጻሚ እነዚህን ነገሮች አላየም ብሎ አስቀምጧል የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። አጠቃላይ ግን ፖለቲካው የድንበር ጉዳዩ የኢትዮ ኤርትራ እንዲሁም ይሄኛውም ወደ ህዝብ የቀረበበት አካሄድ ግን ተችቷል። የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ወደ ህዝብ ኮሚኒኬት የተደረገበት አኳኋን ግን ስህተት ነው። እንዲሁም በኢኮኖሚው ረገድ ደግሞ ያለውን ችግር በዘላቂ ለመፍታት ሌሎች አማራጮች አላየም ብሎ ነው ያስቀመጠው። በተለይ የኢትዮ ኤርትራ ጉዳይ የተወሰነ በኢህአዴግ ውስጥ ያሉት አራቱ ድርጅቶች ብቻ የሚመለከት ጉዳይ አይደለም። እንዲሁም በስራ አስፈጻሚ ብቻ የሚታይ ጉዳይ አይደለም። በሰፊው የኢህአዴግ ምክር ቤት አባላትም እንዲሁም በኢህአዴግ ምክር ቤት ስብሰባ ላይ ተጋብዘው የሚሳተፉ የአጋር ድርጅቶች ምክንያቱ አገራዊ ጉዳይ ስለሆነ እነዚሁም ድርጅቶች አጋር ድርጅቶቹ የተሳተፉበት ውይይት ከተካሄደ በኋላ ከዛ ወደ ህዝብ ይፋ ቢደረግ ነበር ጥሩ የሚሆነው። ይህ ባልሆነበት ሁኔታ ባጭሩ የምክር ቤት አባሎቻችን እንዲሁም ሌላው በአጋር ድርጅቶች የሚመራ ፓርቲዎች ውስጥ ተሳትፎ ያለው እንዲሁም አጠቃላይ የሚያስተዳድሩት ህዝብ እንደ ዜና ነው የሆነበት። ስለዚህ ይሄ ትንሽ እንደ ስህተት አስቀምጦታል።
አቶ ጀዋር ወደ እርሶ ልምጣ። በአንድ ወገን ለደጋፊዎቹ፣ በሌላ በኩል ደግሞ አቶ አሉላ እንዳሉት በመሰረታዊነት የሚስማማበት ሀሳብ ስለሆነ ያን የተጋጨ ገጽታ አላብሶታል የሚል አስተያየት የሚሰጡ አሉ። ምንድን ነው እርሶስ?
አዎ አሁን አሉላ እንዳለው በመግለጫ ውስጥ በፕሪንስፕል በመርህ ደረጃ ውሳኔዎቹን እንቀበላለን፣ ግን ውሳኔዎቹ ለህዝብ ከመገለጻቸው በፊት ውይይት መደረግ ነበረበት። በቲዮሪ ስታየው ትክክለኛ ሊመስል ይችላል። ከህወሓት ሲመጣ ግን ቀልድ ነው። ምክንያቱም ኢህአዴግ በህወሓት የበላይነት ስር በነበረችበት ወቅት አንድም ጉዳይ ለህዝብ ውይይት፣ ለአጋር ፓርቲዎች ውይይትም ደርሶ አይታወቅም። ኢትዮጵያ እስከዛሬ የምትደራደረው በኢህአዴግ ስራ አስፈጻሚ ኮሚቴ ነው፣ በመለስ ጊዜ በመለስ የበላይነት፣ ከዛ በኋላ ደግሞ በስራ አስፈጻሚ ኮሚቴው ነው እየተዳደረች የመጣችው። አሁንም ከዛ ያፈነገጠ ከዛ ከኢህአዴግ ባህልና አሰራር ያፈነገጠ ምንም አይነት ሂደት አላየውም። ስለዚህ ይህ መግለጫ ሁለት ዓላማ ያለው ይመስለኛል። አንዱ በተለይ በባድመ ጉዳይ ላይ ሳያወያዩቸው ከህዝቡ ጋር አላወያያችሁንም በራሳችሁ አደረጋችሁ ብሎ ህወሓት ላይ ቁጣ አለ። ህወሓት ላይ ደግሞ ሌላም ትችት አለ፣ ከትግራይ ክልል እየተነሳ ያለ ያንን ህዝብ ለማቀዝቀዝ እና እንደ ፕሮቴስት ፓርቲ እንደ ተቃዋሚ ፓርቲ ራሱን ለማመቻቸት ያደረገበት ሂደት ነው።
የኢህአዴግን ህገ ደንብ ያልተከተሉ ያላቸውን አቶ ጀዋር ጀምር እንዳደረጉት ጠቅላይ ሚኒስትር አብይ አህመድ የወሰዷቸውን እንቅስቃሴዎች አገሪቱ አሁን ያለችበትን የለውጥ እንቅስቃሴ የሚመለከት ጠንከር ያሉ ትችቶች እንመለከታለን። የኃላፊነት ምደባዎች እንዲታረሙ ሲል ይጠይቃል። የትግራይን ህዝብ አንድነትና ሰላም ለመረበሽ የሚካሄዱ ጸረ ዲሞክራሲ እንቅስቃሴዎች በጽናት እታገላለሁ ይላል። እንስማ ድምፁን።
በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የኢህአዴግን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል። ለድርጅታችን ነባር አመራሮች እውቅና እንዲሰጥ የህወሓት ማዕከላዊ ኮሚቴም ወስኗል። በሀገራችን ህገ መንግስት በሚገባ መልስ የሰጠንባቸው የማንነትና የወሰን ጥያቄዎች ፌዴራላዊ ስርዓታችን በመጻረር እና የህዝባችን ክብር በሚነካ መልኩ በኃይልና በተጽዕኖ የትግራይ ህዝብ አንድነትና ሰላም ለመረበሽ እየተደረጉ ያሉት ጸረ ዲሞክራሲያዊ እንቅስቃሴዎች ህወሓት ከህዝቡ ጋር በመሆን በጽናት ለመታገል ወስኗል።
አቶ አሉላ ጸረ ዲሞክራሲያዊ የሚል ቃል ነው የተጠቀመው። ይሄ ምናልባትም ከዚህ ቀደም አይተነው ማናውቅ እነማን ናቸው እነኚህ ወገኖች?
እሺ አመሰግናለሁ። አሁን አንድ ቀደም ጃዋር ካነሳው ጋር የሚሄድ በፊት ህወሓት እንደዚህ አይነት የድርጅቱ አካሄድና መርህ መሰረት ያደረገ አሰራር አይከተልም ነበርና አሁን ይቀጥል ማለት አይቻልም። ምክንያቱም ህወሓት ካካሄደው ግምገማ አንዱ ያስቀመጠው ምንድን ነው? በውስጤ ችግር ነበረብኝ፣ በኢህአዴግ አባል ድርጅቶች አጠቃላይ በምንሰራበትም ችግር ነበሩ፣ እነዚህ ፈትቼ አሁን በትክክለኛው መንገድ እጓዛለሁ ብሏል። ስለዚህ ይሄ በማስተካከሉ እንደ ጥሩ ኢኒሽቲቭ ነው መወሰድ ያለበት ብዬ አምናለሁ። እኔ የበፊቱ ችግር ጃዋር የገለጻቸው መቀጠል አለባቸው ብዬ አላምንም። አሁን ወዳልከው ፖይንት ስመጣ ግን ሊያይተን ማየት አለብን። ወደ ኢህአዴግ አድሬስ የተደረጉ ነገሮች አሉ። አጠቃላይ የክልሉን ህዝብና ፓርቲውን እየደረሰበት ያለ ፈተናዎች ግምት ውስጥ ያስገባለ። ይሄ ከኢህአዴግ ጋር የግድ ወይም ኢህአዴግ ውስጥ ካሉ ድርጅቶች ጋር የሚያያዝ ነው ማለት አይደለም። አጠቃላይ ህብረተሰቡን አድሬስ ለማድረግ የተቀመጡ ነጥቦችም እንዳሉ ማወቅ አለብን። የሀገሪቱን ኢኮኖሚያዊና ፖለቲካዊ ጉዳዮች አሁን ወቅታዊ የሆኑ ማለት ነው። እነዚህን ነገሮች ነው ያየው። ስለዚህ ወደ አንድ ዳይሬክሽን አድሬስ ባናረጋቸው ብዬ ወስዳለሁ የተቀመጡት ነጥቦች። ስለዚህ በኢኮኖሚና በፖለቲካ የተቀመጠው አጠቃላይ አገሪቱ ያለችበት ወቅታዊ ሁኔታ አድሬስ የሚያደርግ ነው። ከዛ ቀጥሎ እንደ ኢህአዲግ የሚከተላቸው አሰራሮች እየተፋለሱ ነው፣ እየተዛቡ ነው ነው። ለምሳሌ እንደ አንድ ነጥብ የተቀመጠው ኢህአዲግ ሊቀመንበሩ ከመምረጡ በፊት ያስቀመጣቸው መሰረታዊ የሆኑ የሪፎርም ውሳኔዎች አሉ። እነዛ ውሳኔዎች መሰረት በማድረግ ኢህአዲግ እየፈጸመ ነው አሁን። ስለዚህ አፈጻጸሙ ላይ ችግር እንዳለ አይቻለው ነው እያለ ያለው የህወሀት ማዕከላዊ ኮሚቴ መግለጫ ማለት ነው።
አቶ አሉላ፣ ጸረ ዲሞክራሲ የሚል ጠንከር ያለ አቀራረብ አለ። ማን ነው እነኚህ ኃይሎች የትኞቹ ናቸው?
ኢህአዲግን አድሬስ ያደረገው ነጥቦች እያየው ስላለ ነው። ስለዚህ ኢህአዲግ የወሰናቸው ውሳኔዎች አሉ። እንደ ኢህአዲግ ምክር ቤት ተሰብስቦ ፌብሩዋሪ ላይ ወይም ኢንዶ ፌብሩዋሪ ካልተሳሳትኩ የወሰናቸው ውሳኔዎች አሉ። ያ እነዛ ወደ መተግበር አልገባንም፣ እንደ ኢህአዲግ የወሰናቸው ውሳኔዎች ለነዛ ተገዢ አይደለንም ነው እያለ ያለው። ኢህአዲግን የሚመለከት ነው። ጸረ ዲሞክራሲያዊ አካሄዱ የተባለው ግን አጠቃላይ አገሪቱ ውስጥ ያለ ከማንነት ጥያቄ ጋር በተያያዘ የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች ጠቅላይ ሚኒስትር አብይም የህዝብ ተወካዮችን አድሬስ ባደረጉበት ጊዜ በተለያዩ የሀገሪቱ ክፍሎች እየተዟዟሩ ይህንን አስቀምጧል። ከህገ መንግስት ውጭ የሚመለስ ጥያቄ የለም፣ የሚመለሰው ፌዴራላዊና ህገ መንግስታዊ ስርዓታችን መሰረት በማድረግ ነው የማንነት ጥያቄ ብለዋል። ስለዚህ ይህንኑ ነው ህወሀት ማዕከላዊ ኮሚቴ መግለጫ አጠናክሮ የገለጸው። ከዚህ ውጭ ያለው ጸረ ዲሞክራሲያዊ አካሄድ ነው፣ ከዚህ ውጭ ያለው የማንነት ጥያቄ አይደለም፣ ህዝብን እርስ በርስ የሚያባላና የሚያበጣብጥ ነው፣ ከህገ መንግስቱና ፌዴራላዊ ስርዓቱ ከሚፈቅደው ውጭ የሚደረጉ እንቅስቃሴዎች አሉ ነው እያለ ያሉ። ይሄ ኢህአዲግን አይደለም፣ እነዚህ እንደዚህ አይነት እንቅስቃሴ እያደረጉ ያሉትን አካላቶችን ነው ለማለት ነው የተቀመጠው። እዚህ ላይ ግን በጣም መሰመር ያለበት ህወሀት በፊት የተሳሳተው ነበርና ይሄ የተሳሳተ አካሄዱ ሌሎችም እንዲያደርጉት መፍቀድ አለበት፣ ራሱ ህወሀትም በዛ ይቀጥል አይባልም ለማለት።
መልካም፣ እሱን ቀደምን ብለውም ነግረውናል። አቶ አሉላ፣ ባጭሩ ወደ አቶ ጀዋር መሄድ አለብኝ። ከኢህአዴግ ህገ ደንብ ያልተከተሉ ያላቸውን ምደባዎች ይተቻል። በአብዛኛው የለውጡ ሂደት አይነተኛ መታያ ሆኖ የቀረቡ ለለውጡም መሰረታዊነት እንደውም ይቀረዋል እየተባሉ አስተያየት እየተሰጠባቸው ያሉትን ነው። ከኢህአዴግ ህገ ደንብ ውጪ ወይም ህገ ደንቡን ያልተከተሉ ነው የሚለው የህወሀት መግለጫ።
አዎ፣ የምደባ በሚመለከት ኢህአዴግ እንደ ኢህአዴግ ምክር ቤት አሰራር አለው። እንደገና አስቀምጧቸው የወጣ ውሳኔዎች አሉ። እነዛ በሚተገበርበት ወቅት ግን ህወሀት ተነጋግረን በመረዳዳት ላይ በደረስንባቸው አኳኋን አልተፈጸሙም ነው እያለ ያለው ኢህአዲግ። እንደ ድርጅት አራቱ ድርጅቶች የራሳቸው ድርሻ በመንግስት የስራ ኃላፊነት ላይ አስቀምጠው ተግባብተው ወጥተዋል። ይሄ ግን እየሆነ አይደለም ነው እያሉ። ስለዚህ ለኢህአዲግ ተገዥ እንሆን ነው ባጭሩ፣ ሌላ አይደለም።
መልካም። አቶ ጀዋር የመግለጫውንም መንፈስ ሰምተዋል፣ አቶ አሉላ ያሉትንም መከራከሪያዎች ተከታትለዋል። የእርሶስ አስተያየት ምንድን ነው?
ይሄ መግለጫ ወዲያ ወዲህ መያዝ አያስፈልግም። ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ተግዛዝ ወይም ደግሞ ከፍ ካለ ደግሞ እንደ ዛቻ ነው መታየት ያለበት። አንደኛ ይሄንን ለምሳሌ የኢህአዴግን ውሳኔ በሚዲያ ወጥተው የተናገሩት ጠቅላይ ሚኒስትሩ ናቸው። በሚዲያ ወጥቶ መናገር ትክክል አልነበረም የሚለው ትችት በእሱ ላይ ያነጣጠረ ነው። ሹምሽሩንም ያካሂዱት የስራ ምደባ የሚያካሂዱት ጠቅላይ ሚኒስትሩ ናቸው። ይሄም ትክክል አይደለም፣ ከኢህአዴግ አሰራር የወጣ ነው የሚለው በጠቅላይ ሚኒስትሩ ላይ የተደረገ ትችት ነው። ግን ይሄ ትችት ትክክለኛ ነው ወይ ብለህ ስናየው ትክክለኛ አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እንጂ በኢህአዴግ አሰራር አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እስከሆነ ድረስ ሚኒስትሮችን የመሾም የመሻር፣ ወታደራዊ አዛዦችን የመሾም የመሻር የጠቅላይ ሚኒስትሩና የኢህአዴግ ስራ አስፈጻሚ ሳይሆን የካቢኔው ስልጣን ነው። ጠቅላይ ሚኒስትሩ የመሾም የመሻር ሙሉ መብት አላቸው። በህገ መንግስቱ ድረስ የተሰጣቸው ስልጣን አላቸው። ህወሀት እያለ ያለው ምንድን ነው? ትላንትና ራሳቸው ሲፈልጡ ሲቆርጡ ስለነበሩ ዛሬ ጠቅላይ ሚኒስትሩ ህገ መንግስቱን ተጠቅሞ ያለነሱ ሙሉ ፈቃድ አንዳንድ ቱባ ቱባ ባለስልጣኖችን ስላነሳ እነሱን ማንሳቱ ትክክል አይደለም ወደሚል ትችት እየሄደ ያለ ነው። በነገራችን ላይ ተያይዞ አንድ የተነሳ ነገር አለ። ቬትራን ለሆኑት ማለትም ለቀድሞ ታጋይ ለነበሩ ትልልቅ ባለስልጣናቶች ተገቢው ክብር አልተሰጠም ነው የሚሉት። ያ በጣም የተሳሳተ ነው። እንዳውም ጠቅላይ ሚኒስትሩ ለሰላምና ለሀገር አንድነት ሲሉ ወደ እስር ቤትን መወርወር የነበረባቸውን ባለስልጣናቶችን በሰላም በመሸኘታቸው ህወሀት በጣም ደስተኛና ከፍተኛ ክብር ሊሰማው ይገባ ነበር። ያ ጠቅላይ ሚኒስትሩ ስለተዳከመ መቅጣት ስላልፈለገና ያን እርምጃ ስላልወሰደ ወደ ንቀት የተሸጋገረና ሙሉ በሙሉ ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ዛቻ እንደሆነ ነው። ቅድም ስናገርም ከላይ የተቀመጡት የባድመ ጉዳይም ሆነ የፕራይቬታይዜሽን ጉዳይ እንደ መንደርደሪያ እንጂ የተነሱት እውነተኛው የዚህ መግለጫ የውስጥ ይዘት እውነተኛ ዓላማው በተለይ የትግራይን ህዝብ ለጠቅላይ ሚኒስትሩ ላይ ለማነሳሳት እንደቀረበ ነው የሚታየኝ።
መልካም። አቶ ጀዋር እርሶም በበኩሎ ይመልሱ። አቶ አሉላ ቀደም ሲል ህወሓት ከዚህ ቀደም ይከተል የነበረውን መንገድ አጽንኦት ሰጥቶ የተናገሩት ነገር ነው። አለመከተሉ አሁን መጠየቅ መጀመሩ የዋናው እናት ፓርቲ የኢህአዴግ አሰራር ልክ አይደለም ብሎ መጠየቁ ለምን ችግር ይሆናል ብለዋል።
ጠቅላይ ሚኒስትሩ የተከተሉት መንገድ ልክ ነው እያልኩ እኮ ነው ያለሁት። ምክንያቱም ኢትዮጵያ የምትተዳደረው በህገ መንግስቱ መሰረት ነው። በህገ መንግስቱ መሰረት የመሾም የመሻር ስልጣኑ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ የጦር ዋና አዛዥና የሀገሪቷ ዋና መሪና ስራ አስፈጻሚ ናቸው። ሚኒስትሮችን ለመሾም የኢህአዴግን ፈቃድ አያስፈልጋቸውም። ከዚህ በፊት መለስ ሙሉ በሙሉ ይሄን ሲያደርገው ነበረ። በመካከል ግን በኃይለማርያም ጊዜ ኃይለማርያም በጣም ደካማ ስለነበረ የመሾምና የመሻር ስልጣንን ከኮሚቴ ወደ መወሰን ሄደው ነበረ። ጠቅላይ ሚኒስትሩ አሁን መልሶ የጠቅላይ ሚኒስትሩን ስልጣን ያዘ። በመለስ ጊዜ ያልተቆጣ ህወሓት ዛሬ ተመልሶ የሚቆጣው ለምንድን ነው? ይሄ ትክክለኛ አይደለም ነው እያልኩ ያለሁት። አሉላ ያለው ነገር በህወሓት ጊዜ የተበላሸ ነገር ዛሬ መስተካከል አለበት። አዎ መስተካከል አለበት። ያም ማስተካከል ደግሞ ከህወሓት ለምን አይጀምርም? ለምሳሌ የአልጀርሱን አግሪመንት ጉዳይ ከትግራይ ህዝብ ጋር ቁጭ ብሎ ከመወያየት ይልቅ ነባር የህወሓት አመራሮች መቀሌ ላይ ቁጭ ብለው ኦህዴድና ብአዴንን ሲያሙ ከሚውሉ አዲግራት ላይ ሄደው ዛላምበሳ ላይ ሄደው ከትግራይ ህዝብ ጋር በመወያየት ስለ ሰላም አስፈላጊነትና ስለ ሰላም ሂደቱ ህዝብን ማስረዳቱ አይሻልም ወይ? በህግ ድርጅቶች ላይና በሀገር ላይ ከመደወለት የትግራይን ህዝብ ማሳመን አስፈላጊ አልነበረም ወይ? ከህወሓት ይጀበርና ወደ ሌሎቹ ድርጅቶች ይተላለፍ።
አቶ አሉላ
አሁን አቶ ጃዋር እያሉ ያሉት ጠቅላይ ሚኒስቴሩም የኢህአዴግ ሊቀመንበር መሆናቸውም እየረሱ ያሉ ይመስለኛል ሳስበው። ጠቅላይ ሚኒስቴሩ በምክር ቤቱ አብላጫ ወንበር ያለው ኢህአዴግ ነው ወደ ኃላፊነት ያመጣቸው። ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር ሲመረጡም ከምርጫው በፊት በተደረገው የምክር ቤቱ ግምገማ ላይ ተሳታፊ የነበሩ ሰው ናቸው። ስለዚህ እዛ ላይ ተወያይተው የተስማሙባቸው ነገሮች ትተው ሌላ እንዲያደርጉ አይደለም አሁን እየተደረገ ያለው። እነዛ ነገሮች መከበር አለባቸው ነው። ህገ መንግስቱ መሰረት ተደርጎማ ጠቅላይ ሚኒስቴሩን ወደ ኃላፊነት መጥተዋል እኮ። ፓርቲው እንደ ገዢ ፓርቲ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። እነዛ መርሆች መጣስ የለባቸውም ነው። አሁን ጃዋር እያሉ ያሉት ኢህአዲግ ለመርሆቹ ተገዢ መሆን የለበትም፣ ከኢህአዲግ ውጭ ባሉ አተያይና ምልከታዎች ነው መሄድ ያለበት፣ ከኢህአዲግ ውጭ ያሉ የኢህአዲግ አካል ያልሆኑ ሰዎች በሚሰጡት አስተያየት ነው መሄድ ያለበት ነው። ያ ደግሞ አይሆንም። ሲጀመር ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር አለመቀበል ነው የሚያሳየው።
መልካም። ወደ መጨረሻው ጥያቄ ከመሄዳችን በፊት የህወሓትን መግለጫም ለጊዜው ወደ ጎን እናቆይና እስኪ የየግል ግምገማችሁን እንውሰድ። አቶ አሉላ፣ በእርሶ እምነት፣ በእርሶ እሳቤ አሁን በአገሪቱ ውስጥ እየተካሄደ ያለው በጠቅላይ ሚኒስትር አብይ አህመድ የሚመራው ለውጥ ለእርሶ ምን ትርጉም አለው? እንዴት ሲገመግሙታል?
ጥሩ ነው። በተለይ አገራዊ መግባባት ጠፍቶ ላለፉት 3 ዓመታት ችግር ውስጥ የነበረ አገር ነው የተረከቡት። በዚህ ረገድ እያመጡት ያለ ውጤት እጅግ አመርቂና ሊበረታታ የሚገባ ነው። አገራዊ መግባባት እርቅ ለማውረድ በተለይ የተቋሰለ ፖለቲካ ስለነበረን ይህንን ረገብ በማድረግ ረገድ በጣም ጥሩ ተስፋ የሚሰጡ እርምጃዎች እየታዩ ነው። ነገር ግን ይህ ጠቅላይ ሚኒስቴር እንደ ኢህአዴግ ሊቀመንበርና እንደ አገር መሪ ሚናውን ቢጫወቱም ኢህአዴግ እንደ ኢህአዴግ በወሰደው እርምጃ የመታደስ የመለወጥ እርምጃ ነው እነዚህ ውጤቶች የመጡት። ነገር ግን መሪው ነው ቪዚብሊ የሚታየው እነዛን ነገሮች ፐርፎርም ሲያደርግ ማለት ነው። ግን ይህ ስል ደግሞ ኢንዲቪዥዋሊ ጠቅላይ ሚኒስቴሩ እያደረጉት ያሉ ስራዎች ላለማድነቅ አይደለም። የተለየ ክብርና አድናቆት አለኝ ለጠቅላይ ሚኒስቴሩ። ኢህአዴግም በእውነቱ ሊኮራ ይገባል የሚል እምነት አለኝ እንደዚህ አይነት መሪ በማግኘቱ። ነገር ግን እኚህ መሪ ለገዢ ፓርቲው ሊቀመንበር አድርጎ ለመረጣቸው ፓርቲ ደግሞ ተገዢ መሆን አለባቸው የሚል እምነት አለኝ።
መልካም።
ነገር ግን አጠቃላይ ግን ኢትዮጵያ ውስጥ እየተፈጠረ ያለው የፖለቲካ ድባብ ግን ጥሩ ነው ባይ ነኝ።
መልካም። ለመጨረሻው ጥያቄ ደቂቃ እንሻማ። አቶ ጃዋር፣ ቀደም ባለው ላይ እርሶስ ከመግለጫው ውጪ አጠቃላዩን የጠቅላይ ሚኒስትር አብይ አህመድን እርምጃዎች ወይም የለውጥ የተሃድሶ እንቅስቃሴዎች እንደምን ይገመግማሉ ባጭሩ?
በመጀመሪያ ደረጃ የጠቅላይ ሚኒስትር አብይ መመረጥ ወደ ስልጣን መምጣት አገሪቷ ከደርሳበት ከነበረው የገደል አፋፍ እንድትቆምና መለስ እንድትል ፋታ እንዲሰጥ ገዢው ፓርቲም ለሀገርም ለሕዝብም ለሁላችንም ፋታ የሰጠ ሁኔታ ነው። ከዛ ወዲህ አንዳንድ ትክክለኛ የሆኑ እርምጃዎችን ተወስደዋል። እስረኞቹን የመፍታት የፖለቲካ ምህዳሩን የማስፋት ስራዎች ተወስደዋል። አንዳንድ ግን የተዳከሙባቸው ሂደቶች አሉ። ለምሳሌ ወደ ዲሞክራሲ የሚደረገው ሽግግር በቀጥታ ምን አይነት መንገድ ነው የምንከተለው በማለት ከተቋሙ ጋር ቁጭ ብሎ በተለይ ስለ ምርጫ እስካሁን የተደረገ ምንም ውይይት የለም። ይሄ በጣም የዘገየ ይመስለኛል። በነገራችን ላይ አሉላ ባለው ላይ አብይ ኢህአዴግ ሊቀመንበር ብቻ አይደሉም። ዶክተር አብይን ወደ ስልጣን ያመጣቸው የህዝብ አመጽ ነው። የኢህአዴግ ፍላጎት አይደለም። የህወሓት ፍላጎት አይደለም። ስለዚህ ጠቅላይ ሚኒስትሩ ራሳቸውን ማየት ያለባቸው እንደ ኢህአዴግ ሊቀመንበር ብቻ ሳይሆን በህዝብ ግፊት፣ በህዝብ አመጽ ወደፊት እንደመጡ መሪ ኃላፊነታቸውና ግዴታቸው ይህን ሀገር ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት የማሸጋገር እንደሆነ በኢህአዴግና በህዝብ በመካከል ድልድይ ሆነው እንደሚያሻግሩ ሰው ነው መታየት ያለባቸው። የስልጣናቸው ምንጭ ምንም እንኳን ህዝብ አይመርጣቸው፣ የስልጣናቸው ምንጭ ኢህአዴግ ብቻ አይደለም። የስልጣናቸው ምንጭ የህዝብ አመጽ ነው፣ የህዝብ ቁጣ ነው፣ የህዝብ ፍላጎት ነው። ይህ ሁሉ የህዝብ ድጋፍና ይህ ሁሉ የህዝብ ጭብጨባ ለኢህአዴግ እየተደረገ ያለ ጭብጨባ አይደለም። ጠቅላይ ሚኒስትሩ ሀገሪቷን ወደ ሰላም፣ ወደ ዲሞክራሲ እንዲያሸጋግሯት በኢህአዴግና በገዢው ፓርቲ መካከል ድልድይ ሆነው እንዲረዱ እየተደረገ ያለ ነው። ስለዚህ ጠቅላይ ሚኒስትሩ ኢህአዴግን ብቻ ሳይሆን ህዝብንም የማዳመጥ የህዝብንም ፍላጎትና ሪኮሜንዴሽን የመውሰድ ግዴታ አለበት ባይ ነኝ። እዚህ ላይ በነገራችን ላይ ህወሓት ይሄንን ተቀብሎ መሄድ ይሻልበታል። አሁን በየቦታው ግጭቶችን እየቀሰቀሱ ይሄንን ትራንስፎርሜሽንና ይሄንን ጠቅላይ ሚኒስትር ለመተናኮስና ለማዳከም የሚያደርጉት እንቅስቃሴ ለህወሓትም ለሀገርም ከፍተኛ አደጋ ስለሚያደርስ ሊጠነቀቁ ይገባል የሚል ምክር ማከል ፈልጋለሁ።
መልካም እይታችሁን ከመጪ ጊዜያት እጣዎች ጋር አዛምዱ። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል የህወሓት መግለጫ። በመጨረሻው ምን ትጠብቃላችሁ? አሁን ከሚነሱት ግራና ቀኝ ከተመለከታችኋቸውም ሆነ ከህዝብ ከሚቀርቡ ጥያቄዎችና ቅሬታዎች አንጻር አገሪቱ ወደፊት ሊያስኬዳት የሚችል ሀዲድ ውስጥ መግባት ያለባትን ሁኔታ ለማፋጠን ይሄ ወቅታዊ ነው የተባለ ስብሰባ መጠራቱ ምን ማለት ነው? ምንስ ነው ከተጠራ እንዲነሳ እንዲታይ የምትፈልጉት? ባጭሩ አቶ አሉላ እርሶ ይጀምሩ።
እሺ፣ አቶ ጃዋር መጨረሻ ላይ ባሉት ያለኝን ተቃውሞ ለመግለጽ ፈልጋለሁ። መጀመሪያ እሱም ምንድን ነው፣ ችግር በተፈጠረ ቁጥር ሁሌ አንድ የኢህአዴግ አጋር አባል ድርጅት የሆነ ህወሓትን የመክሰስ ነገር ጥሩ አይደለም፣ ጥሩ ውጤትም አያመጣም። ሲጀመር ችግሮች መፍትሄ ማግኘት አለባቸው እንዳሉት አገሪቷ ወደ ዲሞክራሲ ሽግግር ማድረግ አለባት እየተባለ አንድን ፓርቲ ለብቻ በመክሰስ የሚደረግ የሚመጣ መፍትሄ አለ ብዬ አላምንም። አንድ ሌሎችንም የማኮስመንና የማድከም ነው። ከዛ መውጣት አለብን። ወጣን ስንባል ተመልሶ እዛ ላይ እንደገና ፊት የማለት ነገር አለና አስቸጋሪ ነው። ህወሓት በፌዴራል ባለው ድርሻና በትግራይ ክልል በማስተዳደር ባለው ድርሻ ቅድም እኮ አስቀምጠውታል። ህዝቡ ስለ ባድመ በሚመለከት ማወያየት አለባቸው እያሉ እንደገና ደግሞ ሌላ ቦታ ላይ በሚፈጸም ችግር ያንኑ ፓርቲ ተመልሰው እየከሰሱ ነው እና ይሄ እርስ በራሱ የሚምታታው ሆኖ አግኝቼዋለሁ። አጠቃላይ ስብሰባ ይጠራ የተባለው ተቋማዊ የሆነ አሰራራውን ሪስቶር የማድረግ ጥሪ ነው፣ ሌላ አይደለም። ኢህአዴግ ሊቀመንበር ከመመረጣቸው በፊት የነበረው ሂደት ኢህአዴግ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ፣ የሪፎርም እነዛ እየተገበረ ነው። ቅድምም ጠቅላይ ሚኒስትሩ ክሬዲቱ ስሰጥ ኢህአዴግ መረሳት የለበትም የኢህአዴግ መሪ ናቸው ያልኩት፣ ያ ለውጥ በማምጣትም እኮ ያበረከቱት አስተዋጽኦ አለ። እዛ ላይ እንደ አገር መሪ ብቻ አይደለም ኢህአዴግ ግን ወደዛ የለውጥ ሂደት በማምጣት ረገድ ሁሉም አባል ድርጅቶች ያሉት አመራሮች እንዳደረጉት ሁሉ እኚህም መሪ አድርገዋል። ስለዚህ ለምንድን ነው ከዛስ ምን ለያቸው? እነዛ ውሳኔዎች የመተግበር ስራ ነው እየተሰራ ያለው። እንደገና ደግሞ አጠቃላይ ስብሰባው መጠራቱ ዋናው ምክንያት ምንድን ነው? በዛ ሂደት ተገዢ የመሆን አካሄድ ሪስቶር ለማድረግ ነው። ላሉ አመሰግናለሁ።
መልካም። አቶ ጀዋር፣
የአስቸኳይ ጊዜ ስብሰባ የሚያስፈልግበት ምንም ጉዳይ እየታየኝ አይደለም። ምንም አስቸኳይ የሆነ ጉዳይ እያየሁ አይደለም። የሀገሪቷ መንግስት አለ። መንግስትና ጠቅላይ ሚኒስትሩ ስራ እየሰሩ ነው። አሁንም ወደ ቀውስ ለማስገባት እየተሞከረ እንደሆነ ነው የሚታየኝ። ዛሬ በኦሮሚያ፣ በደቡብ፣ በሶማሌ በተለያየ መልኩ በደህንነቶች የታገዙ አመጾችና ግጭቶች እየተካሄዱ ነው። ይሄም ከስልጣን እየወረዱ ያሉ ግለሰቦችና የኔትወርኮች የጠቅላይ ሚኒስትሩን ሙከራና የሀገሪቷን ሙከራ ለማኮላሸትና ወደ ኋላ ለመመለስ የሚያደርጉት ሂደት ነው። በነገራችን ላይ እኔ የዶክተር አብይ ከፍተኛ ተቺ እንደሆንኩ ብዙ ሰዎች ያውቃሉ። ግን የሀገራችን ወደ ዲሞክራሲ የምታደርገው ለውጥ ለማደናቀፍ በህወሓትም ሆነ በማንኛውም ወገን የሚደረግን ትንኮሳና ሸር መቃወምና የማኮላሸት ስራችንን የምንቀጥል መሆኑን ሰው ሊገነዘብ ይገባል። በዚህ ላይ ለትግራይም ሆነ ለህወሓት ባለስልጣናት መናገር የምፈልገው በጥንቃቄ መሄድ አስፈላጊ ነው። አሁን እየመጣ ያለው ለውጥ ለህወሓትም ለኢህአዴግም ለኢትዮጵያም ጥሩ ነው፣ መደገፍ አለበት።
መልካም፣
መደናቀፍ የለበትም ምምረው።
መልካም። የህወሓት ማዕከላዊ ኮሚቴ መግለጫ ተንተርሶ በኢትዮጵያ ወቅታዊ ጉዳይ ላይ ላደረጋችሁት ክርክር ለጊዜያቸው አመሰግናለሁ። ክርክሩ ንግግሩ ይቀጥላል። አቶ ጃዋር መሐመድ፣ አቶ አሉላ ሰለሞን ዜርስ፣
እናመሰግናለን። አሉላ፣
እናመሰግናለን።
አድማጮች፣ ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ የአሉላን እንግዶች አቶ ጃዋር መሐመድንና አቶ አሉላ ሰሎሞንን በተሳትፏቸው እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የምሽቱ ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የኢትዮጵያ መንግስት በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀው ጦርነትም ሰላምም የሌለበት ሁኔታ እንዲያበቃ በሚል የአልጀርሱን ስምምነትና የሄጉን የድንበር ኮሚሽን ውሳኔ እንደምትቀበል አስታውቋል። የዚህ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉትን አቋም ምንነትና ትርጉም እንዲፈትሹ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን የኢትዮጵያ ተወላጅ እንዲሁም በለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም መሐሪን የኤርትራ ተወላጅ ናቸው አገናኝተን ማወያየት ጀምረናል። ውይይቱ የተደረገው ባለፈው ሳምንት ማብቂያ ላይ እንደነበረ እየገለጽን የመጀመሪያው ክፍል ባለፈው እሁድ የተላለፈ ሲሆን ሁለተኛውን ክፍል ቀጥሎ እናቀርባለን። ያወያያቸው ሶሎሞን አባተ ነው።
መቼም የዛሬ 20 ዓመት የተጫረው ጦርነት በምን ምክንያት ተጫረ የሚለው ጉዳይ ምስጢር እንደሆነ የሚቆይ ይመስለኛል። ምናልባት ብዙዎቻችን ወይም ብዙ ምሁራን ተመራምረውበት ጠይቀው፣ ጋዜጠኞችን ብዙ ጊዜ ጠይቀው መልስ ያላገኙለት ምክንያት ነው። ያነሳችሁት የኢኮኖሚ ጉዳይ የኢኮኖሚ ችግርና የባድመ የመሬት ይዞታ ጉዳይ በሰበብነት ለመቅረብ በዚህ ዘመን በ21ኛው መቶ ክፍለ ዘመን መጀመሪያ ላይ በ20ኛው መቶ ክፍለ ዘመን መጨረሻ ላይ እንዲህ አይነት ጦርነት ይቀሰቀሳል ለማለት ምናልባት አስቸጋሪ ነው። ሁለቱም እኩል አይነት ሰበቦች ናቸው። በምጣኔ ሀብትም ምክንያት ይሁን በባድመ በመሬትም ምክንያት ይሁን ሁለቱ እነዚህን ሰበቦች ለመዋጋት እንደ ምክንያት አድርገው አነሱ ማለት በጣም አስቸጋሪ ነው። ምናልባት ምስጢሩን እስካሁን ድረስ ከነሱም ወገን ሊነግሩን ፈቃደኛ የሆኑ የሉም። አቶ መለስ የሉም። አሁን ምናልባት አቶ ኢሳያስ የሚያውቁት ነገር ይኖር ይሆናል። አንድ ቀን ይገልጹት ይሆናል ምን እንደሆነ ዋናው መሰረታዊ አስኳል የሚባለው ሰበብ ለዚህ ጉዳይ። ለማንኛውም ግን ለሁለቱ ህዝቦች መጋጨት ህዝቦች አለልም ይቅርታ አርጉልኝ ለሁለቱ መንግስታት ለሁለቱ ገዢ ፓርቲዎች መጋጨት ምክንያት ነው ተብሎ የተገለጸው ወይም ክብሪቷ እሳቷ የተጫረችው ባድመ ላይ ነው። እሳት የሚጠፋው ደግሞ መሰረቱ ላይ ሲጠፋ ነው። የባድመ ጉዳይ መፍትሄ ሲያገኝ ነው። እዚህ ላይ የስነ ልቦና ጉዳይ አለ፣ የእልህ ጉዳይ አለ። ሁለቱም መንግስታት በባድመ ጉዳይ ሌላ ምንም ቢሰጡ ጉዳያቸው አይደለም፣ ባድመን ብቻ ይቆጣጠር አንደኛው ወገን ብለው ትንታኔ የሚሰጡ ሌሎችም ሰዎች አሉ፣ ምሁራን አሉ፣ እንግዲህ ከተለያዩ ምክንያቶች ማለት ነው። ስለዚህ የባድመ ጉዳይ መፍትሄ ማግኘት ቁልፉ ጉዳይ ነው እንበል ለጊዜው። ነገር ግን በዚያ ጦርነት ውስጥ ብዙ የጠፋ ነገር አለ። የሰው ሞራል፣ የሁለቱም ህዝቦች ሞራል፣ በሁለቱ ህዝቦች መካከል ያለው ግንኙነት፣ እስከ ዛሬ ድረስ የዘለቀው የምጣኔ ሀብቶች ድቀት ወይም ደግሞ ከሰላም ሊያገኙ ሊያተርፉ የሚችሉት ትሩፋት ሁሉ መቅረት፣ ከሰባ ሺህ በላይ ወጣት መርገፉ፣ በመቶ ሺዎች የሚቆጠሩ መጎዳታቸው፣ ንብረት መውደሙ፣ እነዚህ ሁሉ የዚያ ጦርነት ትሩፋት ናቸው። አሁን ወደ ሰላም እንምጣ ሲባል እነዚህ በጦርነቱ ውስጥ የደረሱ ጉዳቶች ምን ሊሆኑ ነው? እንዴት ሊታዩ ነው? እንዴት ታያቸዋላችሁ እናንተ? ዶክተር ብሩክ
አመሰግናለሁ። ትልልቅ ነጥቦች ነው ያነሳኸው። ጉዳቱን በደንብ በሚገባ አቶ ሰለሞን ዘርዝረኸዋል። በሞትም፣ በሳይኮሎጂካልም፣ በሁሉም፣ በኢኮኖሚም፣ በዲስሎኬሽንም፣ በሁሉ በመለያየትም፣ ትዳርም መፍረስ፣ ልጆችም አባት እዛ እናት እዚህ፣ የስራ ወንድሞቻችን መሀል ሀገር ግማሹ እዛ ወዲህ መባረር፣ ያ መባረር ብዙ ነገር ደርሰዋል። ይሄ ልክ ነው። እንግዲህ ወደፊቱን ስናስብ ዊን ዊን ሲቹዌሽን ለመፍጠር መቼም ከባድ ቢሆንም
ሁለቱም አሸናፊ የሚሆኑበት ማለት ነው፣ ተሸናፊ የማይኖርበት ማለት ነው።
አዎ፣ ቢገር ፒክቸር ትልቁን ስዕል ይዞ በዛ አኳያ ሁለቱም ህዝቦች ሁለቱም መንግስታት ናቸውና ውሳኔ የሚሰጡት በህዝብም ተደግፈው በሲቪክ ሶሳይቲዎችም ተደግፈው ሁለቱም በዛ ቢንቀሳቀሱ ጥሩ ነው። እኔ አሁን የሚታየኝ ምንድን ነው፣ ሁለቱ ህዝቦች የተጠናከረ ፓብሊክ ዲፕሎማሲ መካሄድ አለበት። ሃይማኖት መሪዎች፣ ምሁራኖች፣ በአውሮፓ በሰሜን አሜሪካም ኢትዮጵያም አዲስ አበባ ተጀምረዋል። ኢትዮጵያውያን ትውልድ ኤርትራ የሆኑና ትውልድ ኢትዮጵያ የሆኑ በሙሉ ጥሩ በጎ ነገር እያየን ነው።
አሜሪካም ውስጥ አሉ እንደዚህ አይነት ንቅናቄዎች በተለያዩ ከተሞችና ግዛቶች እንደ ካሊፎርኒያን የመሳሰሉ አካባቢዎች አውቃለሁኝ። ሳንሆዜ ትልቅ ኢትዮጵያና ኤርትራውያን ህብረት አለ።
እንዴ በዩኒቨርሲቲ ደግሞ እኔ ለወንድሜም ለአድማጭም መጋራት የምፈልገው ኦሃዮ ስቴት ዩኒቨርሲቲም አስተምራለሁ። አሁን ኤፍሶ የሚባል ድርጅት አላቸው፣ ኢትዮጵያን ኤሪትሪያን ስቱደንት ኦርጋናይዜሽን ይባላል።
ወጣቶች ደረጃ በተለይ
ዩኒቨርሲቲ ተማሪዎች ናቸው፣ ብዙ ናቸው፣ በርካታ ኤርትራና ኢትዮጵያኖች። ከዛ አልፈው አመታዊ እንኳን ኢንተርናሽናል ቀን ሲሆን በዩኒቨርሲቲው እና ሁለቱም ወገኖች ይህንን ቁስል ለማዳን ምን ይባላል አባባል አለ፣ ታይም ሄልስ ይባላል። ማለት ጊዜ ነው የሚያድነን ሁላችን። ቁስላችንን ተጠግኖ አየር ንፋስ ሲያገኝ ሁሉም ጊዜውን አግኝቶ ከራሱ ጋር የተነጋገረ እየተመካከረ ሀሳብ የተለዋወጠ ሁለቱም ህዝብ እየዳነ ይመስለኛል። አሁን ወቅቱ አሁን ነው ወቅቱ ተማሪዎች እርስ በርሳቸው የኤርትራም የኢትዮጵያ ተማሪዎች የሚመካከሩበት፣ የሚተዋወቁበት፣ በወንድምና በእህትነት የሚታዩበት፣ ምሁራን፣ የሃይማኖት መሪዎች ሁሉም ሁለቱ መንግስታት የእነዚህን እገዛ ይጠይቃሉ፣ ያስፈልጋቸዋልም ባይ ነኝ። ይሄ ያለማቋረጥ ሁኔታ ኢትዮጵያ ውስጥ ውይይት ማድረግ ኮንፈረንስ ማድረግ ሲሆንማ አስመራም ነበረ እንግዲህ ጊዜው ሁኔታው ከፈቀደ ማለት ነው። አውሮፓም በአሜሪካም ሁሉም የተቀራረበ ልብ ለልብ ይነጋገር ችግሩን ይፈተዋል ባይ ነኝ። አሁንም አቅጣጫችን ወደዛ ወደ ጥሩ ሁኔታ እየሄደ ነው። ሌላ አይደለም፣ ጠቅላይ ሚኒስትሩም እንዳስቀመጡት ወደ ኖርማላይዜሽን መድረስ አለብን። እንደ ጥንቱም በአየርም በባቡርም በመኪናም በአውቶቢስም ኤርትራ ወገኖቻችን ወዲህ መጥተው ኢትዮጵያኖች ወደዛ ሄደው እንደ ልባቸው ዘመድ የሚጠያየቁበት ንግድም የሚሰሩበት እንደ ልባቸው ምጽዋም አሰብንም ለማየት ኢትዮጵያኖች የሚሄዱበት ኤርትራኖችን ባህር ዳር እንደ ጥንቱ ጅማ የፈለጉበት እየሄዱ እነሱም ከወንድሞቻቸው ጋር ጊዜያቸው የሚያሳልፉበት የሚሰሩበት የሚከብሩበት ሁኔታ ሕግና ሬጉሌሽንን በደንብ ጥንቃቄ ተሰርቶ በሁለቱ ሀገሮች መንግስታት መሰረት በዛ ሁኔታ የሁለቱን ሀገራት ሕዝቦች ማጠናከር ይቻላል። ወቅቱ አሁን ነው ነው ብሎ ወቅቱ አሁን ነው። ወቅቱ ደግሞ ፕሮአክቲቭ የሆነ ኢንቮልቭመንት ያስፈልጋል። በኤርትራንም ወገኖች በኢትዮጵያኖችም ወገኖች መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል እና በዚህ አቅጣጫ ከሄድን ችግሩን ማንፈታበት ምክንያት የለም። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል ማለት ተቀብያለሁ ብሎ በግልጽ ለዓለም ያወጀው ዓለም ባለበት በገሃድ ነው፣ በድብቅ ሳይሆን ከዛም በኩል ከአስመራም በኩል አንድ አይነት ምላሽ እንዲሁ ሳይውል ሳያድር ያስፈልጋል። ሳምንት ቀንና ቀንን እየወለደ ሲሄድ ሁለት ሳምንት ሶስት ሳምንት ወር ዝም ከሆነ ነገሩ ሁሉ ሊያበላሸውና ይሄንን ትልቅ ወርቃማ ኦፖርቹኒቲ ሊያዳክመውና የተቸለሰ ውሃ ሊያፈስበት ይችላል የሚል አስተያየት ነው የምሰጠው።
መቼም ጦርነት ከተካሄደ በኋላ ይሄ ሁሉ ከጠፋ በኋላ ይቅር ብሎ ዝም ብሎ ተጨባብጦ የሚኬድበት ሁኔታም ላይኖር ይችላል እና የጦር ተጠያቂነት ጥያቄዎች ሁሉ ሊነሱ ይችላሉ። ምን ማድረግ አለባቸው ይላሉ ዶክተር ብሩክ በዚህ በኩል ሁለቱ መንግስታት?
እንዲያውም የተዘነጋ ነጥብ ነው። ቅድምም እንዲያውም አንስተኸው ያሳጥራለሁ ብዬ ወደ ጎን አደረኩት እንጂ ኮሚሽኑ ሲቋቋም ሁለት ኮሚሽን ነው። አንዱ የባውንደሪ ኮሚሽን ነው፣ እሱ የሚያካልል ዲሊሚት እና ዲሊኒየት የሚያደርግ። አንደኛው ደግሞ የኮምፐንሴሽን የካሳ ኮሚሽን ነው። እና እሱ ሁሉ ታሳቢነት ተወስዷል። ኢትዮጵያ ንብረቶች ምጽዋና አሰብ ላይ የተወረሱት በተለይ አሰብ ላይ ኤርትራ ወገኖችም ኢትዮጵያ ውስጥ የተወረሰብን ንብረቶች፣ ፋብሪካዎች አሉ የሚለው ሁሉ ጉዳይ የሁለቱም ሀገር ዜጎች ለዛ ኮሚሽን ጉዳያቸውን በመንግስታቸው አለዛ በቀጥታ በኩል እንዲያቀርቡ ደን ሀግ ኒደርላንድስ ነው ተቀማጭነት የነበረው ፍርድ ቤቱ ወደዛ እንዲያቀርቡ ተደርጎ በዛ ምላሽ እንዲሰጥ ተመዝግቦ እንደተያዘ ነው ማቀው። እና ካሳማ ያው ያስፈልጋል። ምክንያቱም ሰው የፈራው ንብረት በከንቱ ሲጠፋ ተገቢ አይደለም። የኢትዮጵያ ንብረት ኤርትራ ውስጥ የተወረሱ አሉ፣ ኢትዮጵያ ውስጥም የተወረሰብን የሚሉም ኤርትራኖች አሉ ወገኖች። እና ይሄንን በዛ መልክ ነው እንዲታይ የተወሰነው እና ተመዝግቦ እንደተያዘ አውቃለሁ።
ዶክተር ተስፋ ማርያም እርሶስ ምን ይላሉ?
እስማማለሁ ከዶክተር ብሩክ ጋር በዚሁ በሰላሙ ጊዜ። እንግዲህ መስማማቱ ከኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር፣ የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ። ምናልባት ምላሹም ቢሆን አትሊስት ዝምታው ምናልባት እንደ ሌላ ትርጉም እንዳይሰጥ የነበረው ቃልም ቢሆን ተስፋ አድርጋለሁ ረዘም ያለ ምላሽ እንዲሰጥ። ምክንያቱም ከእኔ በላይ መረጃ ይኖረዋል መንግስት። ስጋት ቢኖረውም ስጋቱን ገልጾ የኤርትራ መንግስት ለዶክተር አብይ ምላሽ እንዲሰጥ፣ በኢህአዴግ የቀረበውን ጥሪ ምላሽ እንዲሰጥ እጠይቃለሁ። ለክብር ለወንድማማችነት ተብሎ ዋናው ነገር በኤርትራ በኩል የሚነገረው ምንድን ነው? ከእኛ ምን ምላሽ ይጠበቃል? መልሰናል እኮ ተቀብለነዋል ብለናል፣ እነሱም ተቀብለናል አሉ እና ወደ ተግባር እንሄድ። ይኸው ተግባር የሚለው ነገር እንግዲህ ስጋታቸውን መግለጽ አለባቸው ለህዝቡ፣ አትሊስት ሁላችንም እንዲገባን። ምን ነው ስጋታችሁ? ተቀብለናል ካልክ እንግዲህ መሬቱን ዲማርኬት አድርገህ እያንዳንዱ ሰው የራሱን ያውቃል። በድንበር ያሉ ሰዎች እኔ በፍጹም አያሰጋኝም፣ በፍጹም አያሰጋኝም። እኔ ለምንድን ነው እንደ ስጋት ተብሎ የሚቆጠረው? ምክንያቱም ከዛ በላይ ጥፋት ስላየሁ ሊሆን ይችላል። በአብዛኛው በሰላሳ ዓመት ጦርነት ውስጥ በኤርትራ የወደመ ንብረት፣ የጠፋው ህዝብ፣ የተሰደደው ህዝብ በጣም ትልቅ ነው። አሁን በመሀል ሀገር እኔ መሀል ሀገር የሄድኩት ከተመረቅኩ በኋላ ነው። መሀል ሀገር የነበረው ኑሮና በኤርትራ እኔ ያሳለፍኩት ኑሮን የሳድስ በጣም አይገናኝም። ለምንድን ነው? አሁን የመሀል ሀገር ሰዎች እየሞቱ አልነበረም ማለት አይደለም፣ ግን ጦርነቱ ባንተ ቤት ሲደረግ፣ ባንተ እርሻ ቦታ ሲደረግ፣ ቤትህ ሲቃጠል እና የጦር ሜዳ ሲሆን የራስ ሀገር ለሰላሳ ዓመት። ሌላው ደግሞ የኢትዮጵያ ህዝብ ልጆቹን ብቻ ነው እየላከ የነበረው። ልጆቹና ንብረቱን ይልክ ነበር በኤርትራ ጦርነት። የኤርትራ ህዝብ ግን ልጆቹና ንብረቱን መሞት ብቻ ሳይሆን የጦር ሜዳም ሆኖ ነው ለሰላሳ ዓመት ያሳለፈው። መካካስ ከተባለ እንግዲህ ይህንንስ ማን ይካሰው የሁሉ ጥፋት? አሁን እንግዲህ እኔ የሚመስለኝ ወደፊት እንመልከት። በጠረፉ አካባቢ የሚኖሩ ሰዎች በፍጹም መነካት ያለበት ለምን የሁለቱ አገር ዜግነት አንሰጣቸውም? ብዙ መፍትሄ እኮ ሊመጣ ይችላል። ማንም ሰው ከዛች መሬቱ ከህይወቱ ከያት ቅድመ አያት ከነበረባት መንደር ለምን ነው የሚፈናቀለው? አይፈናቀልም። ይህች በኤርትራ ግዛት ነች ተብሎ የኤርትራ ባንዲራ ከተተከለባት ለምን የሁለቱ ሀገር ዜግነት አይሰጠውም? ያውም የበለጠ እኔ እንኩና እዛው መሬት ቢሰጡኝ ዛሬ እሄዳለሁ። ምክንያቱም እዛው ቦታ ሆነ በሁለቱም ቦታ የቦርደር የሰላም ቦታ ከሆነ የቦርደር ቦታ ንብረት ካለ የንግድ ቦታ ነው፣ የመለዋወጫ ቦታ ነው። በጣም ደስ የሚል ነገር ነው። እና ለምን ብዙ መፍትሄዎች ሊሰጡ ይችላሉ። የማንም ሰው እኛ እንደ ሌላ ህዝብ አይደለም፣ ወይም ባለቤት የሌለው መሬት የለንም። በሃይላንድ ኤርትራና ትግራይ እያንዳንዱ ሰው መሬቱን ያውቀዋል። የማንም ሰው መሬት ወስደህ ደግሞ በሰላም አትኖራት። መንግስትም ቢሰጥህ አገርም ቢቀየር የእነንትና መሬት ነው ተብሎ እያንዳንዱ ሰው ያውቀዋል። ያንም መሬት ደግሞ ተቀብሎ የሌላ ሰው ንብረት ዘርፎ የሚኖር ባህልም የለንም፣ ተቀባይነትም የለውም። ስለዚህ ፍራቻው የት ላይ እንደሆነ አይገባኝም። የኤርትራ መሬት የሚባል ነገር ለኢትዮጵያ ከተሰጠ ምን ችግር አለው? የኢትዮጵያ ባንዲራ ተተክሎበት ኤርትራውያን የኖሩበት እዚህ እዚህ እንግሊዝ ሀገር የእንግሊዝ ሀገር ዜግነት ይዤ የእንግሊዝ ሀገር መሬት ገዝቼ ቤት ይዤ የኖርኩ አይደለም እንዴ? የት ነው ችግሩ? መሬት እኮ አይጓዝም። ማንነት ደግሞ ለማንኛውም እዚህ ዝርዝር ውስጥ ለመግባት ሳይሆን የሚያሰጋ ነገር የለም። በዚሁ ሁላችንም በመላው ዓለም ያለን ኢትዮጵያውያንና ኤርትራውያን የዓለምም ህብረተሰብ ጭምር ካሳ የሚፈለግ ከተፈለገ ለምን በፈለጉበት ቦታ እንዲኖሩ እዛው ያለበት ልትኖር ከተፈለገ ባድመ ያለው ሰው ለምሳሌ ኢትዮጵያዊ እኔ ኢትዮጵያዊ ነኝ ካለ ወል እንግዲህ ይህች ቦታ ለኤርትራ ተሰጥታለች እዚህ ለመኖር ከፈለግ በሙሉ መብት የሚጠበቅበት ነገር በህግ የተቀመጠ መብቶች ሊሰጡት ይችላሉ። አይ እኔ ሌላ ቦታ ሄዳለሁ ከተባለም ለምን ቪላ አንሰራለት ይህን ሰው መካስ እኮ እንችላለን። ሰዎች ለንከሳ ከሰው ከጠፋበት የአንድ ሰው ህይወት ዋጋ ምንድን ነው? እና ያቺ የአንድ ቤት ዋጋ ደግሞ ምንድን ነች? ሊኖር ከፈለገ ሰው ይኖራል። ልክ ኢትዮጵያውያን ኤርትራ ውስጥ እንደሚኖሩት እና ኤርትራውያን ኢትዮጵያ ውስጥ እንደሚኖሩት መንቀሳቀስ ከተፈለገ ደግሞ በደንብ አቋቁመን ሰዎቹን ለወደፊቱ በሰላም የሚያኖረን ሁኔታ ሰዎቹን ቁስላቸውን የማያስታውስበት በሚሆንበት ሁኔታ መካስ እንችላለን። ሁለታችን እንደ አንድ ህዝብ ሆነን የዓለም ህብረተሰብን ረድቶን እና ይቺ የቦርደሩ ጉዳይ መነጋገር አለብን። መሬት አይሸጥም አይለወጥም የሚለው ነገር ወል ብዙ እንትን ባናደርጋ ይችላል። እንችላለን ይህን ነገር በሰላም ለመፍታት። ማንም የማንም ሰው መሬት አይዘርፍም። የሁለት ሀገሮች ዜግነት መስጠት እንችላለን። ልዩ መብት ሊሰጥ ይችላል። ሰዎች እንትናቸው ከሆነ ፕራይም ሚኒስተር መለስም በተናገሩት በኢንተርቪው አለ ከተፈለገ እኛ በሀሳብ ነው የምናቀርበው ይችን መሬት ለምን የእናንተ መሬት ነውና ለምን አንሰጣችሁም? እናንተ ደግሞ የኛን የምንለው መሬት ለምን አትሰጡንም ብለን እንጠይቃለን። ግን በትክክል ነገሩ በውሳኔው ደረጃ መሆን አለበት ከተባለ ግን መንደሮች ይከፈላሉ፣ ሰዎችም ይንቀሳቀሳሉ ብለው ራሳቸው ፕራይም ሚኒስተር መለስ የተናገሩት ቪዲዮ አለ። ደስ ከአሰና ጋር የተደረገ ኢንተርቪው ብታዩት ትግርኛ የምትሰሙ ሰዎች እዛ በግልጽ አስቀምጠውታል። የመሬት መከፋፈል፣ የመሬት የህዝብ መንቀሳቀስ ችግር አይደለም ለቲፒኤልኤፍም ጭምር። ዋናው ነገር ግን ዶክተር ብሩክ እንዳሉት ጊዜው ደርሷል። አሁን ታይም ሂልስ እንዳሉት ጊዜው እንግዲህ ያድናል። በስልጣን የነበሩት ሰዎችም በብዙ ምክንያቱ በእድሜም በምን በዛችን ትር ጊዜ የነበሩ ሰዎች ያን ያህል ኃይለኞች አይደሉም። አዲስ ኃይል መጥተዋል አሁን እና በዚሁ መሰረት በአዲስ የሰላም መንፈስ መንቀሳቀስ እንችላለን እና ይቻላል፣ ይቻላል። ሌላው ተስፋ የሚያሰጥ ነገር አንዳንድ ሰርግ ሲሄድ አሁን በዚህ በለንደን የምቀመጥበት ወይም በእንግሊዝ ሀገር ኢትዮጵያውያንና ኤርትራውያን አብረው ነው የሚደንሱት፣ አብረው ነው የሚጫወቱ። ትግርኛ ተጫወተ አማርኛ የማይጫወትበት ቦታ አላገኘም። የድሮ ሰዎች እንግዲህ በዚህ በትጥቁ ትግል የነበሩ ሰዎች አማርኛ ሲሰሙ ኤርትራውያን በጣም ነው የሚቆጩት የነበሩት። አሁን ግን ኖርማል ሆነዋል። ህዝቡ ባህሉን በደንብ ነው ደስ ብሎት ነው የሚካፈለው። እንደ አንድ ህዝብ ነው የሚንቀሳቀሰው። አብረው ለሞት ለውጊያ የቀረቡት በሁለቱ ወገኖች ሁለቱም ተሰደው በባህር በሊቢያ አልፈው እዚህ አውሮፓ ሲመጡ የትግራይ ሰዎች ወይም የኢትዮጵያ ሰዎች ኤርትራውያን ነን ብለው እጃቸው ሲሰጡ የኤርትራ ልጆች ደግሞ ስለ ኤርትራ ታሪክ ሲያስተምራቸው ነው የምናየው። እነዚህ እንግዲህ በጥይት ሲማዘዙ የነበሩት ወጣቶች ናቸው። ሁለቱም ግን ሁለቱ መንግስታት በጥላቻ ሲያጣሏቸው እንዳልነበሩ አሁን ደግሞ ውጊያው ከተጨረሰ በኋላ ሁለቱም ስደተኞች ሆነው አውሮፓ አብረው ተጉዘው እዚህ አብረው እየኖሩ ነው፣ እየተጋቡ ነው። ሁኔታው በጣም ተቀይረዋል እና ይህችን ነገር ያዝ እናደርጋት እኛ ልክ እንስንደል ቤተክርስቲያንም ሮል አላት። ለምሳሌ አሁን ዛሬ ከአንድ እዚህ ለንደን ካሉት ከቅዱስ ሚካኤል ቤተክርስቲያን የኦርቶዶክስ ቤተክርስቲያን ከሳቸው ጋር ስናገር ነበር እና በጣም ነው ደስ ያላቸው። ለምን ቅዳሴ አናደርግም? ይህን ነገር አትሊስት የሰላም መንፈስ ነው እና ሁለቱም እንግዲህ በአንድ ሃይማኖት የምንኖር ሰዎች ስለሆን ለምን አብረን መጥተን የሰላም ቅዳሴ አይደረግም በሁሉም ተብለን፣ እሺ እንግዲህ ጥሩ ሀሳብ ነው ያሉት እና ይህችን ነገር ለምሳሌ አሁን የሚቀጥለው እሁድ በመላው ኢትዮጵያና ኤርትራ ይህንን ነገር የሚያንጸባርቅ እያንዳንዱ ቄስ ቢሰብክ፣ ሁላችሁንም እንግዲህ ያለፈውን ብሶታችሁን አታስታውሱ፣ አንድ ህዝብ ነን። አሁን ደግሞ የሚቀጥለው በካሳና በምናምን አይደለም ነው የሚቀጥለው ተስፋ፣ የሚቀጥለው ሀብት የአብሮ መኖራችን፣ ያ ነው ዋናው ካሳችን። ሰላም የራሳችን ካሳ ነው እና የእግዚአብሔር ፍቃድ ነው እና ብለው እያንዳንዱ ቄስ፣ እያንዳንዱ የሃይማኖት መሪ በዚሁ እሁድ የሚቀጥለው እሁድ ይህን ነገር ከሰበከ ፖለቲከኞቹ በትክክል ነገሩን ይከተሉታል እና ይህን ነገር መጀመር እንችላለን። በሌላ በሶስተኛ ደረጃ ደግሞ ዶክተር ብሩክ እንዳሉት እኛ ምሁራን በተለይ በአውሮፓ የምንኖር ኤርትራውያን ነው በትክክል በአብዛኛው የሚመለከቱ ኢትዮጵያውያን እንግዲህ ደስ አክኖሎጂ ማድረግ የሚፈልገው በኢትዮጵያ ጥሩ መንፈስ፣ ጥሩ የዲሞክራሲ መንፈስ እየታየ ይመስላል። በሁሉም በተለይ ዶክተር አብይ ከመጡ በኋላ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ባለቤት ሆኖ የስልጣን ባለቤት ሆነውን በባለቤትነት ደረጃ የሚናገርበት ሁኔታ ነው ያየሁት። በኤርትራም ተስፋ አድርጋለሁ ያን ነገር እንጀምራለን። ውጪ ያለው የኤርትራውያን ወንድሞቼ በዚህ ማስተላልፈው እንግዲህ እኛም ያን መንፈስ እንጀምር። ያን መንፈስ ጀምረን የመንግስታችንን ምክር በመስጠት አስተያየታችንን በመስጠት ከኢትዮጵያውያን ጓደኞቻችንን በስፋት በመገናኘት ነገሩን የሰላሙን መንፈስ እንዲቀጥል እኔም ጥሪ አቀርባለሁ። እኔም የተቻለኝን ነገር ለማድረግ ሞክራለሁ። ልክ በአሜሪካና በሌሎች ሀገሮች እንደተጀመረው በፎርማል ነገሩ እኛም ብንደራጅም ጥሩ ነው። በእያንዳንዱ ከተማ ለምሳሌ ለምን ትንሽ በእያንዳንዱ ዩኒቨርሲቲ ወይም በትንሽ ከተማዎች ብቻ ከመሆን አልፎ ለምን በእያንዳንዱ ከተማ የኢትዮጵያና የኤርትራ ወዳጅነት ማህበር አንጀምርም? ዛሬ እንግዲህ እንደ ፎርማል ተደርጎና ዋናው ፕሮጀክታችን ምን ለማድረግ የሚባለው ይህችን የሰላም ጥሪ ወደ እልባት ለማድረስ እንሞክራለን። ሁላችንም ደግሞ አገር ቤት ያሉ በኢትዮጵያም ይሁን በኤርትራም ይሁን ውጪ ያለ ነው ለምን በእያንዳንዱ ከተማ ለምን አንገናኝም? እና ይሄንን ነገር ደግሞ አብረን መገናኛችን የተሰጠውን መግለጫ መወያየታችን ስጋታችን ተስፋችን በመግለጽ የቴክኖሎጂ ጊዜ ነውና ያችን በቪዲዮ ቀርጸን በኢንተርኔት ይሄን ኢንተርኔት ብንሞላው በሰላም በሚለው ነገር ብንሞላው ነገር እኮ ወደ እንረዳለን ያ ፖዚቲቭ ነገር ማድረግ እንችላለን። እና በተጀመረው መልክ ምሁራንም እንደራጅ ይሄን የሰላም በኢትዮጵያና ኤርትራ ወዳጅነት የሚለው ነገር በእያንዳንዱ የሃይማኖት መሪዎችም በዛሬው ሁሉ ጀምረው ይሄን ነገር ቢሰብኩ ወጣቶቻችንም እንደድሮው ቢቀራረቡ ሰላሙ ይመጣል። ዋናው ካሳችን ደግሞ ሰላም ነው። የ30 አመት ውጊያው ካሳ አልጠየቅንም እኛ ኤርትራውያን። ካሳችን ከኢትዮጵያ ጋር በሰላም መኖር ነው። አሁንም የዚች ያለፈችው ውጊያ በካሳ በመናመን ብለን እርግጥ በግል ደረጃ ተወድቻለሁ የሚለው ሰው ነገሩን መቀጠል ይችላል። ሁላችንም መርዳት እንችላለን። ዋናው ካሳችን ግን ለቀጣዩ ሰላም መሰረት ማስቀመጥና የሚቀጥለው ትውልድ በዚህ ጉዳይ እንዳያልፍ ማድረግ ነው። አመሰግናለሁ።
መቼም እንደ ምሁራንም እንደ ሰውም እንደ ማንም መደበኛ ሰውም ብዙ አንኳር አንኳር የሆኑ ነገሮችን አንስታችኋል። መፍትሄ ያዘል አስተያየቶችን ሐሳቦችን ሰጣችኋል። ሁለታችሁም ንግግራችንን ለማጠቃለል ፕሮፌሰር ብሩክ ሳልናገር መውጣት አልፈልግም የሚሉት ሐሳብ ካለ ድል ሰጥቶታለሁ።
እሺ፣ አመሰግናለሁ አቶ ሰለሞን። ወንድሜን ዶክተር ተስፋ ማርያምን ላመሰግን ፈልጋለሁ። በጣም በጣም ልብ የሚነካ እንዲሁም ፕላን ኦፍ አክሽን ልበል ምን ማድረግ እንዳለባቸው ሁለቱ ወንድማማች ህዝቦች ግራስሩት ሌቭል ሁሉ ጀምሮ ከታች ጀምሮ ወደ ላይ በጣም የምጋራው ነው እና ላመሰግናቸው ፈልጋለሁ። ይህን የመሳሰለ ድምፅ ነው የሚያስፈልገው። በጠላትነት በመታየት ሳይሆን በወንድማማችነት። ያለፈው የሆነ ሆኗል፣ ያለፈው አልፏል፣ ግን ወደፊቱን ደግሞ ማየት ያስፈልጋል። ይህን የምለው ተስፋው ለመጪው ትውልድ ነው። ይህንንም የማስደግፈው ለምሳሌ የኢትዮጵያንም የኤርትራንም ነጥቦችን አንድ ቦታ አይቼ የሰሞኑን አንድ መስታወሻ ይሻለሁ። 59% ኤርትራ ውስጥ ከዜሮ እስከ 24 አመት ናቸው። እንግዲህ ኤርትራ 6 ሚሊዮን ህዝብ አላት ይባላል። ሀገር ኤርትራ 60% ወጣት ነው። ኢትዮጵያን ኮስን 105 ሚሊዮን ህዝብ ውስጥ ከዜሮ ከተወለደ ህፃን እስከ 24 አመት ኢትዮጵያ እድሜ ያለው 64% ነው። እንግዲህ እነዚህ ናቸው ኤርትራን የሚወርሱ ኢትዮጵያን የሚወርሱ ወደፊት።
እንዴት አይነት ሀብት
እነዚህ ናቸው! ኤግዛክትሊ የወደፊት ሀብትና የወደፊት መሪዎች የሚሆኑት እነዚህ ናቸው። ይህንን ነው ማስገንዘብ የምፈልገው። እነዚህን ልጆች እነዚህን ወጣቱን የሁለቱን ታሪክ እንዲያውቁ እንዲተዋወቁ፣ በጠላትነት ሳይሆን እንዲቀራረቡ። ቀደም ሲል ከኮሎኒያሊዝም መምጣት በፊት በጣም በታሪክም በሙሉ የተታሰሩ እንደሆነ አክሱሙን ሁሉንም በፊት የነበረው ሁኔታ በጎን ፖዘቲቭ ቲንኪንግ እንዲኖራቸው ዴቨሎፕ እንዲያደርጉ ሁሉም የራሱን ድርሻ መወጣት አለበት እላለሁ። በመጨረሻ ምለው ምንድን ነው፣ አይቀርም አንድ ቀን የተነፋፈቀ ወንድማማች ህዝብ እኛም ወደዛ እነሱም ወደዚህ የሚመጡበት ሁኔታ ይፈጠራል። ምንም ጥርጥር የለውም። ይህንንም ለማድረግ ግን ሁሉም የራሱን አስተዋጽኦ ያስፈልጋል። መንግስቶችንም ጀንትሊ ፑሽ ማድረግ፣ እሳቸው እንዳቀረቡት ሁለቱም ህዝባት መንግስቶቻቸውን ጀንትሊ ምክርና ሀሳብ እየሰጡ ወደዛ እየገፋፉ ሁለቱ ህዝብ የተነፋፈቀ ህዝብ እንዲገናኝ ማድረግ እንደሚያስፈልግ እና ሁለቱ ህዝቦች ወደፊት ህልውናቸው ሲሉ ተቀራርበው አንድ ላይ የሚያድጉበትንና አንድ ላይ በሰላም የሚኖሩበትን ሁኔታ ፈጥሮ ማያውቃል። እንደ ጥንቱ ተቀራርበው አንድ ላይ ሊኖሩ ይችላሉ። ምንም የምናውቀው ነገር የለም።
አድማጮች፣ ለዛሬ ያሉን ቅንብሮች እነዚሁ ናቸው። ማጠቃለያ ዜና እናሰማና እንሰናበታችኋለን።
የዓለም ዋንጫን እየተከታተላችሁ ላላችሁ መልካም ቆይታ ይሁንላችሁ። የተከበራችሁ አድማጮች፣ ቀደም ሲል የሰማችኋቸው የኢትዮጵያው ተወላጅ ፕሮፌሰር ብሩክ ኃይሉና የኤርትራው ተወላጅ ዶክተር ተስፋ ማርያም ማህሪ ሌሎችም ታላላቅ ነጥቦችን እያነሱ ተወያይተዋል፣ ምክሮችንም ለግሰዋል። በሰዓት ጥበት ምክንያት ነው ሙሉ ውይይት አየር ላይ ማዋል ያልቻል ነው። ለዛሬ ሙሉ በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ሁኔታዎች እንደተመቹም በሌሎች ዝግጅቶች ይዘንላችሁ ለማቅረብ እንሞክራለን። ወደ ማጠቃለያው ስንሄድ ጠቅላይ ሚኒስትር አብይ አህመድ በደቡብ ኢትዮጵያ እየታዩ ላሉ ግጭቶች መፍትሄ ለማፈላለግ በሚቀጥለው ሳምንት ወደዚያው እንደሚሄዱ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ይዟል።
ሰሞኑን በሐዋሳ፣ ወላይታ ሶዶና ወልቂጤ ከተሞች የተከሰተውን ግጭት አስመልክተው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ የሰጡት። እስከ ትናንት የነበረ መረጃ በሚል የክልሉ መንግስት እንዳስታወቀው በሐዋሳው ግጭት ብቻ 10 ሰዎች ሞተዋል፣ 9 ሰዎች በከፍተኛ ሁኔታ ቆስለዋል፣ 80 ሰዎችም ቀላል አካል ጉዳት ደርሶባቸዋል፣ 2500 ሰዎችም ከመኖሪያቸው መፈናቀላቸውን ነው የደቡብ ክልል መንግስት ያስታወቀው። በወልቂጤና ወላይታ ሶዶ ከተሞች በተፈጠረው ግጭትም የሰው ህይወት መጥፋቱ፣ ንብረትም መውደሙ ተገልጿል። ዝርዝር ጉዳቱን በተመለከተ መረጃ እየተደራጀ ነው ብለዋል የደቡብ ክልል ቃል አቀባይ አቶ ሰለሞን ኃይሉ ለኢትዮጵያ ቴሌቪዥን ሲናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለህዝቡ ባስተላለፉት መልእክት ከእርስ በርስ ግጭት የሚያተርፉት የፖለቲካ ነጋዴዎች ናቸው ብለዋል።
ለፖለቲካ ነጋዴዎች በሚያመች መልኩ እርስ በርስ የምናደርገው ግጭት እኛን የሚያዳማ የፖለቲካ ነጋዴዎች እንዲያተርፉ የሚያስችል እንጂ ለኢትዮጵያውያን የሚጠቅም ስላልሆነ ህዝባችን በታላቅ ትኩረት ይህን ነገር መከታተልና ማንኛውም ነገር በውይይት በምክክር ብቻ የምንፈታበትን አግባብ እንዲከተል ያም አዋጭና ዘላቂ እንደሆነ በዚሁ አጋጣሚ ለማሳሰብና ለማመስገን እፈልጋለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሰጡት መግለጫም እያጋጠመ ያለው ግጭት በሌሎች ኃይሎች የተጠነሰሰ መሆኑን የገለጹት
ከዚያ ማትረፍ ለሚሹ እኛን አባልተው ሊበሉን ለሚሹ የቀንጂዎች አሳልፎ የሚሰጥ ድርጊት መሆኑን በሰው ማወቅ አለበት።
ሰሞኑን ወደ ሐዋሳ፣ ወላይታ ሶዶና ወልቂጤ በማምራት ከህብረተሰቡ ጋር እንደሚወያዩም ጠቅላይ ሚኒስትሩ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። አረና ለሉዓላዊነትና ዲሞክራሲ የጠራው የተቃውሞ ሰልፍ ዛሬ መቀሌ ከተማ ላይ ተካሂዷል። ኢትዮጵያ የአልጀርሱን ስምምነት እንደምትቀበልና የሕጉን የድንበር ኮሚሽን ውሳኔ ተግባራዊ ለማድረግ እንደምትሰራ የተገለጸበትን የኢህአደግ ስራ አስፈጻሚ ኮሚቴ ውሳኔ በጽኑ እናወግዛለን፣ ህገ መንግስቱን የጣሰ ነው ብለዋል ሰልፈኞቹ። እንደዚሁም ጥያቄያቸውን ያቀረቡት ለህወሓት፣ ለኢህአደግ ስራ አስፈጻሚ ኮሚቴና ለኢትዮጵያም ህዝብ መሆኑን አሳውቀዋል። በፌስቡክና ዌብሳይት ገጻችን ሙሉ ዘገባው ይገኛል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሶማሊያ ፕሬዚደንት መሐመድ አብዱላሂ ፈርማጆ በሁለቱ ሀገሮቻቸው መካከል ያሉትን ወንድማዊ ግንኙነቶች ለማጠናከር ዛሬ ሞቃዲሾ ላይ ተስማምተዋል። በየመኗ ሆዴዳ ከተማ ላይ ጥቃት ከከፈቱት አራተኛ ቀናቸውን ያስቆጠሩት ሳዑዲ መራሽ ኃይሎች የከተማይቱን አይሮፕላን ጣቢያ ዛሬ መቆጣጠራቸውን የየመን ባለስልጣናት አስታውቀዋል። ሩሲያ ውስጥ ሊደርስባቸው ይችላል ባለው የሽብር ፈጠራ ጥቃትና ማዋከብ ምክንያት ጎብኚዎች ወደ ሩሲያ ሊያደርጉ ያሰቡትን ጉዞ እንዲከልሱና እንዲያስቡበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሳስቧል። ቴክኒሽያኑ ጀስቲን ትዋይት ነበር ዜናውን ያሰማኋችሁ። ሰለሞን አባተ ነኝ። ጤና ይስጥልኝ። በደህና ደሩ።
ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ሲተላለፍ የቆየ ዝግጅታችን በዚሁ ያበቃል። ነገ እሁድ ከምሽቱ በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታየ ነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ሰላም፣ በደህና አደሩ።